የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ በትላንትና ዕለት ማለትም በግንቦት 26 2010 ዓ.ም የደህንነታችን ምንጭ የሆነው የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሚዘከርበት መንፈሳዊ በዓል በትላንትና ዕለት በታላቅ መንፈሳዊነት ተከብሮ ማለፉ ይታወሳል። የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሚዘከርበት መንፈሳዊ በዓል ጥንታዊ የሆነ መሠረት ያለውና በካቶሊክ ቤተ ክርስቲያን ምዕመናን ዘንድ ከፍተኛ ስፍራ ከሚሰጣቸው መንፈሳዊ በዓላት ውስጥ አንዱና ዋነኛው ነው። ይህ በዓል በትላንትና ዕለት ማለትም በግንቦት 26 2010 ዓ.ም በሮም ከተማ ውስጥ በሚገኘው ኦስቲያ በመባል በሚታወቀው ስፍራ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በተገኙበት በሺዎች የሚቆጠሩ ምዕመናንም በተገኙበት በተከናወነው መሥዋዕተ ቅዳሴና መሥዋዕተ ቅዳሴውን ተከትሎ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋ መገለጫ የሆነው ቅዱስ ቁርባንን በመያዝ የውደት ሥነ ሥርዓት መካሄዱንም ለመረዳት ተችሏል። ይህ በዓል በሮም ከተማ ኦስቲያ በሚባልበት ስፍራ እንደ አውሮፓውያኑ የቀን አቆጣጠር በ1968 ዓ.ም በወቅቱ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ጳውሎስ ስድስተኛ በስፍራው ተገኝተው የዛሬ 50 ዓመት ካከበሩት በዓል በመቀጠል በርዕሰ ሊቃነ ጳጳሳት ፍራንቼስኮ ከ50 ዓመት በኋላ የተካሄደ ሁለተኛ ጊዜ በኦስቲያ የተከበረ በዓል እንደሆነ ለመረዳት ተችሏል። የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚዘከርበት መንፈሳዊ በዓል በቅዱስ ቁርባን ውስጥ ጌታችን ኢየሱስ ክርስቶስ በእውነት ይገኛል በማለት በከፍተኛ እምነት የሚከበር በዓል ነው። ይህ በዓል ሥር መሠረቱን ያደረገው በ8ኛው ክፍለ ዘመን በቤልጅየም አገር ይኖሩ በነበሩ አንድ ገዳማዊት የነበራቸው ልዩና ምስጢራዊ ከሆነ መንፈሳዊ ተመክሮ ላይ መሠረቱን ያደረገ ሲሆን ቅድስት ጁልያን ዘ ኮርኒሎን እንደ ጎርጎሮሳውያኑ የቀን አቆጣጠር በ1908 ዓ.ም ቅዱስ ቁርባንን በመንበሩ ውስጥ ሆኖ በሚያመልኩበት ወቅት በአንድ በኩል የነጭ ጨረቃ ምልክት ሆኖ ሲታያቸው፣ በሌላ በኩል ደግሞ አንድ ጥላ የሚመስል ነገር በቅዱስ ቁርባኑ ዙሪያ ይመለከታሉ። ይህም ቅዱስ ለሆነው ለክርስቶስ ሥጋና ደም ለየት ባለ ሁኔታ ልዩ መንፈሳዊ አምልኮ ሊደረግ እንደሚገባው በወቅቱ ለቤተ ክርስቲያን መልእክት ያስተላለፈበት ክስተት ሲሆን፣ በወቅቱ በቤልጅየም የነበረው ጳጳስ ለየት ባለ ሁኔታ ለክርስቶስ ቅዱስ ሥጋና ክቡር ደሙ መንፈሳዊ አምልኮ የሚደረግበትን ቀንና ሁኔታ በማመቻቸት ይህንን መንፈሳዊ ክብረ በዓል በአገረ ስብከታቸው ማስተዋወቅ ጀመሩ። ለክርስቶስ ቅዱስ ለሆነው ሥጋውና ክቡር ለሆነው ደሙ መንፈሳዊ ስግደትና አምልኮ የሚደረግበት በዓል በቀጥታ በጣሊያን አገር በላዚዮ አውራጃ በቪቴርቦ ወረዳ ውስጥ በምትገኘው ቦልሴና በመባል በምትታወቀው ትንሽዬ ከተማ ውስጥ በ8ኛው ክፍለ ዘመን በታየው የቅዱስ ቁርባን ተአምር ጋር በቀጥታ የሚገናኝ ሲሆን፣ በወቅቱ ወደ ሮም ከተማ ንግደት በማድረግ ላይ የነበረ አንድ ካህን በጉዞ ላይ በነበረበት ወቅት መሥዋዕተ ቅዳሴን ለማሳረግ በቦልሴና ከተማ በሚገኘው አንድ ቤተ ክርስቲያን ውስጥ መሥዋዕተ ቅዳሴን መሰዋት ይጀምራል። በወቅቱ በመሥዋዕተ ቅዳሴ ወቅት ኅብስቱን አንስቶ ከባረከ በኋላ በሚቆርስበት ወቅት በእውነት በዚህ ኅብስት ውስጥ ጌታችን ኢየሱስ ክርስቶስ በእውነት ይገኛል ወይስ አይገኝም በሚል አጣብቂኝ ውስጥ ገብቶ መጠራጠር ይጀምራል ካህኑ። በወቅቱ ካህኑ በዚህ ጥርጣሬ ውስጥ ሆኖ ኅብስቱን በሚቆርስበት ወቅት ወዲያውኑ ከኅብስቱ ውስጥ የደም ጠብታዎች መውጣት ይጀምራሉ። መሥዋዕተ ቅዳሴ በሚሰዋበት መንበረ ታቦት ላይ የነበረው ጨርቅ ከዚህ ኅብስት በሚወጣው ደም ይርሳል። ከዚያም አልፎ መንበረ ታቦቱ የተሠራበት ድንጋይ በደም ይርሳል። በወቅቱ የነበሩት የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ኤርባን 15ኛ እርሳቸው ራሳቸው ቤልጅየማዊ በመሆናቸው የተነሣ ከዚህ ቀደም በቤልጅየም አገር ቅድስት ጁልያን ዘኮርኒሎን እንደ ጎርጎሮሳውያኑ የቀን አቆጣጠር በ1208 ዓ.ም ቅዱስ ቁርባንን በመንበሩ ውስጥ ሆኖ በሚያመልኩበት ወቅት በአንድ በኩል የነጭ ጨረቃ ምልክት ሆኖ ሲታያቸው፣ በሌላ በኩል ደግሞ ጥላ የሚመስል አንድ ነገር በቅዱስ ቁርባን ዙሪያ የታየበትን ተአምር በማስታወስ እርሳቸው ራሳቸው ቤልጅማዊ በመሆናቸው የተነሳ የዚህን ተአምር ታሪክ አሳምረው የሚያውቁ በመሆናቸው የተነሳ በመላው ዓለም በምትገኘው የካቶሊክ አብያተ ክርስቲያናት ውስጥ ለጌታችን ለኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ መንፈሳዊ አምልኮ የሚደረግበትን ቀን ይፋ በማድረግ በመላው የካቶሊክ አብያተ ክርስቲያናት ዘንድ ይህ በዓል በታላቅ መንፈሳዊነትና ሁደት እንዲከበር በማሰብ እንደ ጎርጎሮሳውያኑ የቀን አቆጣጠር በ1264 ዓ.ም ባወጁት አዋጅ መሠረት ይህ በዓል የጴንጤቆስጤ ወይም በዓለ አምሳ ከተከበረበት ቀን በመቀጠል ባለው ሐሙስ ቀን እንዲከበር ባወጁት መሠረት እነሆ ይህ በዓል በካቶሊክ ቤተ ክርስቲያን ምዕመናን ዘንድ በየዓመቱ እየተከበረ እየተዘከረ የሚገኝ በዓል እንደሆነ ይታወቃል። በዚህም መሠረት ይህ በዓል ባለፈው ሐሙስ ቀን ማለትም በግንቦት 23 2010 ዓ.ም መከበር የነበረበት ቢሆንም ነገር ግን ሐዋርያዊ በሆኑ ምክንያቶች የተነሳ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ሐሙስ ቀን የሥራ ቀን በመሆኑ የተነሳ ይህንን ከግምት ባስገባ መልኩ ከሐሙስ ቀን ይልቅ ሰዎች ከሥራ ነፃ በሚሆኑበት በሰንበት ቀን ይህ በዓል እንዲከበር ባለፈው ዓመት በመወሰናቸው የተነሳ ቀደም ሲል እንደ ገለጽ ነው በትላንትናው ዕለት ማለትም በግንቦት 26 2010 ዓ.ም በሮም ከተማ ውስጥ በሚገኘው ኦስቲያ በሚባል ስፍራ በርካታ ምዕመናን በተገኙበት ቅዱስ ቁርባንን በመያዝ መንፈሳዊ ስግደትና አምልኮ ከተደረገ በኋላ በጸሎት የታገዘ ሁደት እንደተደረገ ለመረዳት ተችሏል።